የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያልን የተለመደውን የዘወትር ያክብሮት ሰላምታችንን እያስቀደምን የዛሬ የነሐሴ 28 ቀን 2009 ዓ.ም ተምረት ወይንም እንደ አውሮፓውያን አቆጣጠር የሴፕቴምበር 3 2017 ቅንብራችንን ይዘን ቀርበናል። በቅድሚያ ለእስልምና እምነት ተከታዮች ለሆናችሁ ኢትዮጵያውያኖች በሙሉ ባለፈው አርብ በኢትዮጵያና በዓለም ዙሪያ ለ1438ኛ ጊዜ ተከብሮ ለዋለው ለኢድ አልአድሃ አረፋ በዓል እንኳን በሰላም አደረሳችሁ በማለት የኢትዮጵያ አንድነት ሬዲዮ መልካም ምኞቱን ይገልጻል። ወደ ስርጭት ቅንብር ስንመለስ በ ቅድሚያ በየ15 ቀኑ የተዘጋጀ የሚቀርበው ተመጽሐፍ ማህደር ተዛ በመቀጠልም ልክ ተመሽቶ 12 ሰዓት ጀምሮ ሰፊ የጥያቄና መልስ ጊዜ ይኖራናል። ለውይይቱ የጋበዝናቸው እንግዳ ወደ ኋላ እናስተዋውቃለን። በመጨረሻም የሰዓት እጥረት ተላጋጠመን በቀር አንድ ጽሑፍ እናስደምጣለን። አድማጮቻችን የስርጭታችንን ሙሉ ሰዓት ተኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። መልካም ቆይታ።
ያለችው አለም ጉደኛ ነች ይሄን አሳየች
መጻሕፍት ማህደር አድማጮቻችን እንደምን ከረማችሁ በማለት ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ ዝግጅት የአየር ጠባይ የሚያመጣውን አደጋ አስጠንቃቂዎች በሚል አርዕስት በፕሮፌሰር ጌታቸው ኃይሌ የቀረበ ጽሑፍ ይዘንላችሁ ቀርበናል። የአየር ጠባይ የሚያመጣውን አደጋ አስጠንቃቂዎች ፕሮፌሰር ጌታቸው ኃይሌ። የአየር ጠባይ የሚያመጣውን አደጋ አስጠንቃቂዎች ለሰው ልጅ ባለ ከፍተኛ ውለታ ናቸው። አውሎ ነፋስ ሊመጣ ነውና ተደበቁ። ወንዙ ጎርፍ ሆኖ ህይወት የሚያጠፋ ሆኗልና ዳርዳሩን መገደብ ጀምሩ። ራስ የሚፈነክት በረዶ ሊወርድ ነውና ቶሎ መጠጊያ ፈልጉ። ነጎድጓዱ መብረግ የሚጥል ስለሆነ ተዛፍ ስር ራቁ የሚሉ ማስጠንቀቂያዎች ብዙ ሰውና ንብረት ያድናሉ። በሀገራችን ብዙ እረኞች በጎርፍ ተወስደዋል። ተላይ ዝናብ መዝነቡን ሳያውቁ ወንዝ ዳር ሲጫወቱ ውሃ በድንገት እየደረሰ ወስዷቸዋል። ብዙ ሰዎች ዛፍ እየተጠጉ በመብረቅ ተመተዋል። አውሎ ነፋስ እንኳን በሀገራችን ብዙ ኃይል የለውም። ግን ለምሳሌ በአሜሪካ ሀገር ዋና የህይወት ጠር ነው። ታዲያ አስጠንቃቂ ባለመኖሩ ሰው አልተጎዳም በማለት ጌታቸው ኃይሌ ድርሰታቸውን በዚሁ ጥያቄ ይከፍታሉ። የአየር ጠባይ አስጠንቃቂዎች ስራ አስፈላጊ አይደለም የሚል ሰው ያለ አይመስለኝም። ማስጠንቀቂያዎቹን የማይሰማውን ሞኝ፣ የሚሰማውን ብልህብል፣ ጸላዬ ሰናይ፣ ደግ ነገር የማይወድ ተሚባለው ተዲያብሎስ በቀር ምንም አይነት ሰው አባባሌን አይነቅፍም። የሚነቅፍታለ አውሎ ነፋስ ይውሰዳችሁ፣ በረዶ ይፈንክታችሁ፣ ውሃ ይውሰዳችሁ የሚል ተንኮለኛ ክፉ ሰው ብቻ ነው ይላሉ ጌታቸው ኃይሌ። በዚህ አስተሳሰብ ሰይጣን ወያኔ አይስማውና ለምሳሌ ጉራጌዎችን ለማጥፋት አንድ ኃይል እንደ አውሎ ነፋስ እንደ ጎርፍ እንደ ነጎድጓድ ተነስቶ ማውደም ሲጀምር ጉራጌዎች ተሞት ለመዳን ቢደራጁ ተጸላየ ሰናይ በቀር ምንም አይነት ሰው አይነቅፋቸው። ዝም ብለው መውደማቸውን ትተው አንወድምም አሉ ብሎ የሚታዘባቸው ይኖራል ወይ? እንደሚመስለኝ ተሆነ መሆን አለበት ጉራጌዎች የሚሳቅባቸው በእንደዚህ ያለ አደጋ ላይ መሆናቸውን እያወቁ ራሳቸውን ተመውደም ለማዳን ባይደራጁ ነው ይላሉ ጌታቸው ኃይሌ። ተደራጁና ሞረሽ ብለው ተጮሁ ጎረቤትም ይደርስላቸዋል፣ ተመውደም ይደናሉ። እርዳታ ሲጠይቁ ሰው የሚደርስላቸው ጉራጌነት የግል ቢሆንም ሰውነት ተዛም ኢትዮጵያዊነት የጋራ ስለሆነ ነው። ተረዳዳን ያንድ እናት ሀገር ልጆች መሆናችን ዋጋ የለውም። ጉራጌዎች መደራጀት የጀመሩት በአፄ ኃይለ ሥላሴ ዘመነ መንግሥት ነው። ከአዲስ አበባ ወደ እነሱ አካባቢ የሚወስደውን መንገድ ያሰራው የእነሱ ድርጅት ነው። ተጠቅመውበታል፣ ተመስግነውበታል፣ ሌሎችም ተጠቅመውበታል። የተደራጁት የግል የምናደርገው አገር ተከልሎ ይሰጠን ብለው ቢሆን ኖሮ ግብራቸውን ዲያብሎሳዊ አገር ከፋፋይ ሐሳብ ያነገቡ እንላቸው ነበር። አማራው ቢደራጅስ? የአማራ መደራጀትማ ለምን እንደ ተደራጀ እንኳን ሳይጠየቅ በብዙ መንገድ ይነቀፋል። ኦርቶዶክስ ክርስቲያኖቹ በሌሎች ኢትዮጵያውያን ላይ ሊነሱ ነው። አማሮች የቀድሞውን አስተዳደር ሊመልሱብን ነው። አማራውን በወያኔ ወጥመድ ገብቶ በዘር መደራጀት ጀመረ ይባላል። ታዲያ የተዘመተበትን የጥፋት ዘመቻ እንዴት ይቋቋመው? ክርስቲያን ስለሆንክ ቀኝ ፊትህን ሲመታህ ግራህን አዙርለት ለማለት ይሆን? አሁን ሳስበው ምስጢሩ ዝም ብለህ እለቅ፣ አንተ ታላለክ የእኛ ማንነት ደብዝዞ ይቀራል። እለቅና ወይም ተፊታችን ዞር በልልንና መኖራችን ይታወቅልን። ጤነኛ እያለ ጎባጣ አይመለመልም የሚሉ ራሳቸውን ተአማራው በታች ዝቅ አድርገው የሚያዩ ወገኖች ሴራ ነው ይሉናል ጌታቸው ኃይሌ። ትምክተኛ ሲሉ ሰምታችሁ የለም? ምስጢሩ ምን መሰላችሁ? ከእኛ በልጠህ ትታያለህ ነው። አማራውን የሚያስከብረው ታሪክ የጋራ ታሪክ ነው፣ አብረን እንኩራ፣ አብረን እንመካ ቢባሉም ጥሪው ሽንገላ ይመስላቸዋል። የሚቀርብላቸውን ማስረጃ ሰው ሰራሽ ተረት ያደርጉታል። በዛ ላይ ወያኔዎች አማራ እየመሰሉ ሌሎችን የሚያናድድና በአማራው ላይ ጥላቻ የሚፈጥር ቃል ጣል ያደርጉላቸዋል። በቋፍ ያሉ ስለሆነ በቀላሉ ተወጠመዳቸው ይገባሉ። ተወጠመዳቸው አልገባ ብለው ታስቸገሩ የሌላውን በተለይም የአማራውን ጥቅምና መብት ወስደው ሲሰጧቸው ይሸንፋሉ። ዴሞክራሲ ለሰባ ትካት እንግዳ ነገር ስለሆነ ተዘራፍነት ዘርፎ ተመብላት ባህል መውጣት አልተቻለም። ሰባትካት በግጦሽና በመስኖ ውሃ ይጣላል። አማራው ለዴሞክራሲ ሲታገል እነዘራፍ ዘመቱበት። አሁን ሲነቃ እንዳንቀላፋ ለማስቀረት አዲስ ዘዴ አመጡ በማለት ጌታቸው ኃይሌ የወያኔን የማታለያ ዘዴዎች ያስረዱናል። አዲስ ያመጡት ዘዴ የሞረሽን እያጌለ መሄድ ሲያዩ በወያኔ መንገድ ሊያዳክሙት ፈለጉ። ታስታውሱ እንደሆን ወያኔዎች ተቃዋሚዎቹን ሲያጣጥል ብዙዎች ፓርቲዎች እንጂ አንድ ጠንካራ ተቃዋሚ ፓርቲ የለባቸውም ይላሉ። በዛው ዘዴ አማራው ሊስማማ አልቻለም። ብዙ ያማራ ድርጅቶች አሉ እንጂ አንድ ጠንካራ ያማራ ድርጅት የለም እያሉ ያማሮውን አልሞት ባይ ተጋዳይነት ያጥላላሉ። የትኛው ያማራ ድርጅት ነው ሞረሽን የሚወዳደር? የትኛው ያማራ ድርጅት ነው እንደ ሞረሽ ስለአማራው እልቂት ጥናት ያቀረበ? የትኛው ያማራ ድርጅት ነው እንደ ሞረሽ ተግሉ ሜዳ ጋር ግንኙነት ያለው? ታስር የማይበልጡ ሰዎች ተጸራርተው ያማራ ማህበር ነን ቢሉ እነሱን ፍሬ ታሳየው ሞረሽ ጋር ማስተካከል አለማወቅ ወይም ተንኮል ነው ይላሉ ጌታቸው ኃይሌ። ሌላው ትችት ያማሮችን ትግል መደገፍ ሌሎችን ያገላል ያስቀይማል የሚል ነው። ለዚህ ምን አይነት አጸፋ ይሰጣዋል? አንድ ሰው ቤቱ ሲቃጠልበት ለማዳን በሚያደርገው ጥረት ጎረቤቱ ይረዳል እንጂ ምን ሆንኩ ብሎ ነው ቅሬታ የሚያሰማው? ይሄ ትችት አላስኬት ሲል ለመሆኑ አማራው ማን ነው ይላሉ። አማራው ማን እንደሆነ ለማወቅ ወያኔዎችና ደጋፊዎቻቸው አልተሸገሩም እያሳደዱት ነው። አማራውም ማን እንደሆነ ለማወቅ አልተሸገረም። ሻቢያና ወነጎች ምጽዋ ላይ የተማረኩትን ወታደሮች ሰብስበው አማራ የሆንክ ተለይ ሲሉት ተለይቷል። አማራ ገዳዮች ታውቶቡስ ላይ አማራ የሆንክ ውረድ ሲሉት ወርዷል ተገልሏል። ግራኝ መሐመድ አህመድ ወታደሮቹን አማራ መስላችሁ ተሰለፉ ሲል መስለው የተሰለፉ እንጂ አማራ ማን ነው አማራ ማን ይመስላል አላሉ። የሞረሽን መልክትና ራእይ የማይቀበል ጠላትነቱ ለአማራዎች ሳይሆን ለኢትዮጵያም ጭምር ነው። ሞረሽ የሚታገለው አማራንና ኢትዮጵያን የኦርቶዶክስ ሃይማኖትንም ሊያጠፉ የተነሱትን ለመመከት ነው። ለሰባዊ መብት እቆረቆራለሁ የሚል አማራን ለማዳን የሚደረገውን ትግል ታልደገፈ ውሸታም ነው። ለኢትዮጵያ አንድነት እታገላለሁ የሚል ሁሉ አማራው የሚያደርገውን ትግል ታልደገፈ ውሸታም ነው። ምክንያቱም አማራው የሚታገለው ራሱን ለማዳን ብቻ ሳይሆን ኢትዮጵያን ተወያኔ ነጻ ለማውጣት ጭምር ነው። አማራው ተኢትዮጵያ መሬት ላይ በሰፊው ከፍለን እንሰጣለን አርፈህ ተቀመጥ ቢሉት አርፎ አይቀመጥም። መላው ኢትዮጵያ የመላው ኢትዮጵያ ህዝብ መብት ናት። ንጻነቷን ታልተጎናጸፈች አማራው ተውያኔ ጋር ተስማምቶ አይኖርም። ለኢትዮጵያ ዴሞክራሲ ተጋላለው የሚል ሁሉ አማራው የሚያደርገውን ትግል ታልደገፈ ውሸታም ነው። ምክንያቱም አማራው የሚታገለው ራሱን ለማዳን ብቻ ሳይሆን በኢትዮጵያ ላይ ዴሞክራሲያዊ አስተዳደር እንዲሰፍን ጭምር ነው። ማንኛውንም ለኢትዮጵያ አንድነትና ለዴሞክራሲ የሚታገልን ድርጅት መደገፍ ግዴታችን ነው። ሴቶች በሴቶች ላይ የተሰነዘረ በደልን ለመታገል ቢደራጁ እንደግፋቸዋለን። በሃይማኖት ላይ የተሰነዘረ በደልን ለመታገል የሚደራጅን ቡድን እንደግፋለን ይላሉ ጌታቸው ኃይሌ። የአንድ ድርጅት ትግል የራሱን ክልል ለማስፋፋትና ነጻ ለማውጣት ብቻ ተሆነ ማንኛውንም ድርጅት አማራም ቢሆን ሌላ እንቃወማለን። መቃወም አባታዊ እናታዊ ግዴታችን ነው። ኢትዮጵያን ተወላጆቻችን የወረስናት ለልጆቻችን ልናወርሳት እንጂ በጣጥሰን ልንጥላት አይደለም። ወያኔዎች ኢትዮጵያን ለማጥፋት የኦሮሞ ፖለቲከኞችን መጠቀሚያ እንዳደረጓቸው አማሮችን ሊጠቀሙባቸው አይችሉም። እንዲያውም ይሄ የወያኔን እንቢተኝነት ሳይሆን አይቀርም ብዙዎች አማሮች በአማራነት የተደራጀውን ሞረሽን ደፍረው በይፋ ተመረገፍ የሚያወላውሉት። አማሮች የኢትዮጵያ አንድነት ጠላቶች ሲጨርሷችሁ ዝምብላችሁ አትለቁላቸው። ተሞረሽ የተሳለ ድርጅት ልታቋቁሙ ስለማትችሉ ሁሉን እርግፍ አድርጋችሁ ሞረሽን ደግፉ አጠናክሩ። ድጋፍ ብዙ መልክ አለው። የገንዘብ፣ የተሻለ ሐሳብ ማቅረብ፣ የማበረታታት፣ ደጋፊ የማብዛት፣ እነዚህ ሁሉ በርዳታ አንዱ ተሌላው አያንስም። ይቀርታ ለሞረሽም አንድ ሁለት ቃላት አሉኝ። ጣላታችሁ ወጃየኔና ደጋፊዎቻቸው ብቻ ናቸው። ሌላ ጣላት ይላችሁ ወጃኔን የሚያዳክም ድርጅትም ሆነ ግለሰብ በምንም ምክንያት ጣላታችሁ ሊሆን አይችልም። ቢሆንም ሊጎዳችሁ አይችልምና ተንዲ ያሉ ወገኖች ጋር ግብግብ አትግጠሙ። ለምሳሌ አስመራ ላይ ያማራ ድርጅት ተቋቁሟል ሲባል ሰምተናል። የሞረሽን ተቃውሞ ወይም ድጋፍ ሳይፈልግም ሽልም እንዲሁ ይገፋል፣ ሽልም እንዲሁ ይገፋል፣ እህልም እንዲሁ ይጠፋል። እኛ አድማጮቻችሁም ስለሚሆነው ነገር ሁሉ የእናንተን አስተያየት ሳንሰማ የራሳችን አስተያየት ለመፍጠር እንችላለን። አፈሙዛችሁን ለአንዳች ቅዝበትም ቢሆን ተወያኔ ላይ አንስታችሁ ወደ ሌላ አታዛውሩት። ጥይታቸውን አታባክኑ። ውጤቱ ደጋፊዎቻችሁን መቀነስ ይሆናል በማለት ጌታቸው ኃይሌ ጽሑፋቸውን ይፈጽማሉ። እኛም የምሽቱን የዚህ ዝግጅት ክፍለ ጊዜ በዚህ እንዘጋለን። ቀጣዮቹን የምሽት ዝግጅቶች አብራችሁን ተከታተሉ። መልካም ምሽት።
Yeah. አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣይ ስርጭታችን የቃለ ምልልስ ጊዜ ይሆናል። ለውይይቱ የጋበዝናቸው እንግዳችን አሁን በስልክ መስመር ከኛ ጋር ይገኛሉ። የዛሬው እንግዳችን ፕሮፌሰር ኃይሌ ላሬቦ ናቸው። ፕሮፌሰር ኃይሌ ላሬቦ በአትላንታ ጆርጂያ ዩኒቨርሲቲ በመምህርነት ያገለግላሉ። ፕሮፌሰር ኃይሌ የተለያዩ ምርጥ ጥናቶችን ያበረከቱ ስመጥሩ ምሁር ናቸው። ባለም አቀፍ ዕውቅናን ያገኙ ምርምሮቻቸው ለዲግሪ ፕሮግራሞችና ለድህረ ምረቃ ከፍተኛ ትምህርት ፕሮግራም ተጠቃሽነት ያላቸው በመሆናቸው ያካሄዷቸው ጥናቶቻቸው በከፍተኛ ትምህርት ገበታ ላይ ይዋሉ ናቸው። ፕሮፌሰር ኃይሌ የኢትዮጵያ ታሪክና የህዝቧ አሃዳዊ አንድነት ከመላምት ከተረተረት ከፈጠራ ሉባልታዎች የጸዳ እንዲሆን በምርምሮቻቸው በጥናታዊ ጽሑፎቻቸው ሁሉ ያላሰለሰ ተጋድሎ እያደረጉ ያሉ ብርቅዬ የኢትዮጵያ ልጅ ናቸው። ለሌሎችም ምሁራኖች አርአያ በመሆን የሚጠቀሱና ተቀዳሚውን ስፍራ የያዙ ኢትዮጵያዊ ናቸው። ዛሬ እኚህን ታዋቂ አንደበተ ርቱዕ የታሪክ ባለሙያና ሰፊ ጥልቅ ዕውቀት ያካበቱ ምሁር ለውይይት የጋበዝናቸው በአንዳንድ የአገራችን አንኳር ጉዳዮች ዙሪያ ለአድማጮቻችን ትምህርታዊ ግንዛቤዎችን እንዲያስጨብጡልን በማሰብ ነው። ጤና ይስጥልኝ ፕሮፌሰር ኃይሌ ላረቦ፣ ይሰማዎታል?
አዎ ይሰማኛል። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ።
እሺ መልካም ፕሮፌሰር፣ የኢትዮጵያ አንድነት ሬዲዮ ለውይይት በጋበዘዎት መሰረት በሰዓቱ በመገኘቶ በአድማጮቻችን በኢትዮጵያ አንድነት ሬዲዮ የዝግጅት ክፍልና እንዲሁም በራሴ ስም ምስጋናዬን እያቀረብኩ በቀጥታ ወደ ጥያቄ አመራለሁ። ለመንደርደሪያ የሚሆን ውይይት እናንሳ። ጎሳ፣ ዘውግ፣ ብሔር፣ ብሔረሰብ፣ ህዝብ፣ ህዝቦች በሚሉት አገላለጾች ያላቸውን ግንኙነቶች ወይንም ልዩነቶች ለአድማጮቻችን ቢገልጹልን። እነዚህን አገላለጾች እርሶ በሚያወጧቸው ጽሑፎች ውስጥ ይጠቀሙባቸዋል። ከቀደሙት ዘመን የወረስነው አስተሳሰብ ኢትዮጵያ የብሔረሰቦች እስር ቤት ናት የሚለው አገላለጽ ወያኔን ወልዶ አለንበት ዘመን አድርሶናል። እስቲ ከላይ ባነሳናቸው የዛሬቷን ኢትዮጵያ የሚገልጹ እውነተኛው የህብረተሰባችን መገለጫዎችን ቢያብራሩልን አመሰግናለሁ። ይቀጥሉ።
በመጋበዛችሁ ከፊት እንዳልኩ እጅግ በጣም አመሰግናለሁ። ማስተዋወቂያው በጣም አወዳሽ ነበር። እኔ ግን ያ ሁሉ ተገቢ አይመስለኝም። ግን ባላችሁ ጥሩ ቃላት አመሰግናለሁ። እነዚህን እርስዎ የጠየቁኝን ቃላት በሚመለከት ጎሳ፣ ዘውግ፣ ብሔር፣ ብሔረሰብ፣ ብሔሮች እንግዲህ ሁሉም የተያዙ ቃላት ናቸው። በሰፊው ለማየት ከፈለጉ አንድ ጽሑፍ በቅርቡ ወጥቷል። ያንን ጽሑፍ ማየት በጣም የሚጠቅም መሰለኝ። የዚህ ጽሑፍ ላይ ያተኮርኩት ምንድን ነው? ለመሆኑ የብሔር ብሔረሰብ ጭቆና በኢትዮጵያ ነበር ወይ በሚል ጥያቄ ላይ ነው። የወጣውም በፀሐይ ታታሚዎች የሚታተም ኢንተርናሽናል ጆርናል ኦፍ ኢትዮጵያን ስታዲስ የሚል ነው። ቮሉም 11 ቁጥር 1 የተለየ ኢሹ 2017 እዛ በሰፊው ተናግሬያለሁ። ግን ወደ ቃላቱ ልሂድ። ጎሳ ኦሮሚኛ ቃል ነው። ኦሮሚኛ ቃል ሆኖ አሁን ኦሮሚኛ መሆኑ ራሱ አይታወቅም። አማርኛ ነው። አማርኛ ከዚህ በፊት በተደጋጋሚ እንዳልኩት የአማራ ከመባለው ህብረተሰብ ጋር የተያዘ ቢሆንም ቃላቱ እና ሰዋሱ ከ70 ከመቶ በላይ ከሌሎች የኢትዮጵያ ቋንቋዎች የተወረሰ ነው። በዚህ ምክንያት ጎሳም መከነዘ አንዱ ነው ማለቴ ነው። ዘው የሚለው ቃል ደግሞ የሚመጣው ከግዕዝ ነው። ማለት ከኢብራይስጥም አረብኛም ተመሳሳይ ቃል አለው። ዘወገ ከመለው ቃል ይመጣል። ዘወገ ማለት ደግሞ ማጋባት፣ ጥንድ ለጥንድ፣ ጥንድ ጥንድ ማስቀመጥ፣ ሁለት ሁለት ማድረግ ማለት ነው። ከዛ ዘውግ ስል ደግሞ ጣምራ ሁለት ጥንድ መንታ ማለት ነው። ከዛም ደግሞ ተነስተን ወገን፣ እኩያ፣ መሰል፣ አምሳያ፣ ባልንጀራ ማለት ነው። ለምሳሌ ዘውገ አርዌ፣ ዘውገ እንስሳ ማለት የእንስሳ አይነት፣ የእንስሳ ዘመድ፣ የእንስሳ ዘር እንደማለት ነው። ደንበኛ ቃል ለምሳሌ በግዕዝ ስንነጋገር ኢለት ብሂል ዘያስተዛውጎሙ ለሌሊት ወለመዓልት፣ ቀን ማለት ኢለት ማለት ቀንና ሌሊትን አንድ የሚያደርጋቸው አገላለጽ ነው ማለት ነው። እንግዲህ ኢለት ጨለማውንና ብርሃኑንም አንድ ሲያደርግ ዘውግ ይባላል። እንግዲህ ከዛ እንግዲህ ዘውግ ስንል ደግሞ ህብረተሰቡን በተመለከተ የሚመሳሰል እኩይ የሆነ ወገን የሆነ ህብረተሰብ እንደማለት ነው። ከዛ ብሔር አለ። ብሔርም ደግሞ ግዕዝ ነው። ዘውግ አማርኛ ሆኗል። አሁንም ብሔርም ደግሞ አማርኛ ሆኗል። ብሔር ማለት ደግሞ ቦታ፣ ሰፈር፣ ስፍራ ማለት ነው። በአንድ ሀገር ውስጥ የሚገኙ ታናናሽ ክፍሎች ማለት ነው። ለምሳሌ በቅዱስ መጽሐፍ ውስጥ ኢየሱስ ክርስቶስን ጎልጎታ ወደሚባልበት ብሔር ወበሲሆን ብሔረ ዘስሙ ጎልጎታ፣ ጎልጎታ ወደ ተባለበት ብሔር ማለት ቦታ፣ ሰፈር እንደማለት ነው። ጎልጎታ በአንድ እስራኤል ውስጥ ነው የሚገኘው። እንግዲህ የአንድ ቦታን አካባቢ ነው የሚገልጠው። ከዛም አልፎ ደግሞ አገር፣ ገጠር፣ አውራጃ ይሆናል። እነዚህ አውራጃዎች፣ ግዛቶች፣ ታላላቅ ክፍሎች በስምና በሹም በወሰንና በድንበር የተከፋፈሉ ማለት ነው። በተቀረ ደግሞ ከዛ አልፎ መላይቷን ዓለም ደግሞ ሰማይን ከነግሱ ምድርን ከነልብሱ እንደምሉት ያጠቃልላል። ይበልጥ ደግሞ መሬትን የምታለማ እንደመሆኗ መጠን ነው። ብዙ ጊዜ የምንጠቀመው ሁሉ ጊዜ የምንጠቀማት ቃል አለች፣ እግዚአብሔር። በአክሱማውያን ጊዜ ክርስቲያን ከመሆናቸው በፊት ብሔር እንደ ትመለክ ነበር፣ እንደ አንድ አምላክ ማለት ነው። ግን ክርስቲያን ሃይማኖት የመሬትም አምላክ አለ ስላለ ያቺ ትመለክ የነበረችው ብሔር መሬት ጌታ እንዳላት ለመግለጽ እግዚአብሔር አልነው፣ እግዚአብሔር ተባለ። በዚህ ምክንያት የመሬትም አምላክ ማለት መሬት አምላክ ማለት ነው። ከዛ አልፎ ብሔር በሌላም ነገር ያመለክታል። ለምሳሌ ጊዜ፣ ሰዓት፣ ወራት። ለምሳሌ መሴ ብሔር ስል ጊዜው መሸ ማለት ነው። ማለት ሀገሩ መሸ፣ አካባቢው መሸ እንደማለት ነው። ከዛ አልፎ ደግሞ የመጨረሻ አሁን ብዙ ለእኛም የሚጠቅም ይመስለኛል። ብሔር ራሱን የቻለ በአንድ መጽሐፍ ውስጥ የሚገኝ ብዙ ምዕራፎች ያሉት መጽሐፍ እንደማለት ነው። ለምሳሌ ኦሪት ባቲ ሐምስቱ ብሔር፣ ኦሪት አምስት መጽሐፍቶች አምስት ብሔሮች አሏት ማለት አምስት ክፍሎች አሉ። ከነዚህ ምንድነው? ዘልደት አለ ወይ ዘፍጥረት፣ ዘሌዋውያን አለ፣ ዘዳግም አለ፣ ዘጸአት አለ። እነዚህ እንግዲህ ዘዳግም አለ። እነዚህ እያንዳንዱ ብሔር ናቸው። በአንድ መጽሐፍ ውስጥ ኦሪት በተባለ መጽሐፍ ውስጥ የሚገኝ ራሱን የቻለ ግስ ማለት ክፍል ማለት ነው። እንግዲህ አጠቃቀሙ እንደዚህ ሆኖ ሳለ ብሔረሰብ የሚል ደግሞ አለ። ብሔረሰብ ማለት የሰው አገር ማለት ነው። ያንን መሰል ህዝቦች አብረው የሚኖሩበት አካባቢ ማለት ነው። አሁን ሰብ ደግሞ ግዕዝ ነው። እንግዲህ ይሄ ነው ብሔረሰብ ስንልሳለን በአንድ አካባቢ የሚኖር ህዝብ ማለት ነው። የግዴታ ያ ህዝብ የግዴታ ያንድ ቋንቋ ያንድ ባህል መሆን የለበትም፣ ግን የአካባቢውን ነዋሪ ነው የሚያመለክተው። እንግዲህ ከዛ ብሔሮች ይላሉ። ብሔሮች እንግዲህ የተዛባ የአማርኛ ነው። በግዕዝ ግን ባህውርት ነው የሚባለው። ከዛ ህዝብ አለ። ህዝብ ደግሞ ያንድ ሀገር ነዋሪ ያንድ አካባቢ ነዋሪ ነው የሚያመለክተው። ህዝብ የአንድ ሀገር ሲሆን ብዙ የተለያየ ብሔረሰብ ሊኖርበት ይችላል። ግን ህዝቡ ህዝቦች አይደሉም፣ ህዝብ ናቸው። ምክንያቱም ከአንድ መንግስት ስር ከአንድ አስተዳደር ስር የሚሳተፉበት አንድ የሚያደርጋቸው ማንነታቸውን የሚገልጹበት ነገሮች፣ ባህላዊ ቅርሶች፣ የሚካፈሉት ነገር ይኖራቸዋል። በዚህ ምክንያት ህዝቦች ሊባል አይችልም። ምክንያቱም በአንድ ሀገር ስር በአንድ መንግስት ጥላ ስር ስለሚገኙ ማለት ነው። አሁን በእኛ ሀገር ሁል ጊዜ የተዛባ ቋንቋ ቦታውን እየወሰደ ይገኛል። ብዙ ጊዜ የምናየው ብሔር ብሔሮች፣ ይሄ በጣም ጸያፍ ነው የሚባለው በሀገራችን አነጋገር። እንግዲህ ጸያፍም ጊዜውን ጠብቆ ስህተትም ቢሆን እውነተኛ መልክ ወስዶ ይገኛል። ለምሳሌ አንድ ምሳሌ ልንገር። ገና ምንድን ነው የስድስተኛ ነው የሰባተኛ ክፍል ተማሪ ሳለሁ በ1960ዎቹ ላይ በኢትዮጵያ ውስጥ ትልቅ ክርክር ተነስቶ ነበር በሃይማኖት መሪዎች መካከል። አንደኛው ያው ታሪኩን ላበዛ አልፈልግም እና ክርክሩ በኦርቶዶክሶችና አባቶችና በፕሮቴስታንት ሃይማኖት ወይ ከኒሻ ወይ ጸር ማርያም በሚሉት ያን ጊዜ መካከል ነበር እና ክሱ የኦርቶዶክሶቹ ምን ነበረ? እነዚህ ፕሮቴስታንቶች የኢትዮጵያን ባህልና የኢትዮጵያን ቋንቋ ከሃይማኖቱ ይበልጥ ደግሞ እያበላሹት ነው። የማይሆን ቋንቋ እያመጣ መጽሐፍ ቅዱስ እያሉ ነው፣ ቅዱስ መጽሐፍ እንደማለት ብለው ትልቅ ክርክር ነበረ። አሁን እንደምናየው ያለፈው አንድ ሁለት ሳምንት ነው፣ አንድ ሳምንት ይሆናል ቤተ ክርስቲያን ሲሄድ አንድ በጣም ከፍተኛ መጋቤ ሐዲስ የሚባሉ ሰውዬ እዛ ሲያስተምሩ መጽሐፍ ቅዱስ እያሉ ደጋግመው ሲናገሩ፣ እንግዲህ ያው አንድ ነገር ሲደጋገም ይህም ደግሞ አልፎ የኢትዮጵያ ቤተክርስቲያን ራሷ የጻፈችውና ያሳተመችው ቅዱስ መጽሐፍ መጽሐፍ ቅዱስ ነው የምለው። እንግዲህ ያ የተሳሳተ ነገር ቆይቶ ብዙዎች አባቶቻችን የተዋጉበት የማይሆን አገላለጽ ነው፣ ጸያፍ ነው ያሉት ነገር ቆይቶ ጊዜውን ጠብቆ እንግዲህ የሚከራከርበት ከሌለ ያው የሀገሩ ይቀበለዋል ማለት ነው። ሀገራችን በዛ ሁናቴ በብዛት አለች። እኔ ራሴ አንድ ጊዜ በጥር ላይ ለእሳት ሬዲዮ ለና ሳተላይት ቴሌቪዥን አንድ ቃለ ምልልስ አድርጌ አሁን ጸያፍ ነው የሚሉትን ሁለት ቃላት ተጠቅሜያለሁ። አንደኛ ጋላ የሚባል፣ ሁለተኛ ደግሞ ምንድነው እረኛ የሚባል። ነገሩ ታሪክነት ስላለው ነው እንግዲህ ብዙዎቹ ይሄ በጣም ከአሜሪካ ኒግሮ አጠቃቀም ቃል የከፋ ነው ይሄንን ጸያፍ ቃል ተጠቀመ ብለው በኢሳት ይቅርታ እስከ መጠየቅ ድረስ እነንም እስከ ማዋረድ ድረስ ደርሷል እንግዲህ ሀገራችን ችግሩ ሳይመረምሩ እነዚህ አፈጮሌዎች የነገሯቸውን ነገር በሙሉ ተቀብለው በህዝቡ ላይ የመጫን ዝምባሌ አለ። እነዚህ ህዝቡ ካልፈለገ ይላሉ፣ ግን ህዝቡን የጠየቁበት ጊዜ የህዝቡን ሐሳብ የራሳቸውን ሐሳብ የህዝቡ መሆኑን የመረመሩበት ጊዜ በፍጹም የለም። አንድ ሁለት ሰዎች ሶስት አራት ሰዎች ተሰብስበው ይሄ ጸያፍ ነው ካሉ ያ መንግስት ይቀበልና ወይ ደግሞ ገዢው ክፍል ይቀበልና አዋጅ ያደርጋል። በግድ ያገላለጽ ወይ ደግሞ ያአሰራር ይጫናል ማለት ነው። ለምሳሌ መንግስቱ ኃይለ ማርያም ህብረተሰብ አውነትን አወጀ፣ ማንንም አልተቃወመም። ያን ጊዜ ተማሪዎቹም ልባቸው በህብረተሰብ አውነት ፈንድቶም ተሰቅሎም ስለነበረ ሁሉም ወደዚያው ያለ ምንም ሳይጠይቅ ደ ከዚያም እነዚህ መጥተው አሁን በስልጣን ያለው መንግስት ብሔረሰብነትን አወጀ። እንግዲህ በአዋጅ ይሆናል ማለት ነው። እኔ እንግዲህ ያንን ጋላ የምለውን ቃል የተጠቀሙበት ምክንያት ቃሉ የተቀየረበት ምክንያት ባንድ ሁለት ሶስት ግለሰቦች ላይ በውሸት በተመሰረተ ታሪክ ተመስርቶ በመንግስት ስለታወጀ ነው። ግለሰብነት ከደርግ ጋር እንደወደቀ በሙሉ ስንጥልሳለን ያንን ግለሰብነት ስርዓቱን ብቻ አይደለም እንጽፈው፣ ብዙ ነገር መጣል አለብን። ከኛ ጋር አንጠልጥለን መሄድ የለብንም ባይነኝ። እንግዲህ ይሄ ነው አመጣጡ ማለት ነው። ከዛ የሚቀጥለው ጥያቄ አወዛግብነቱም ራሱ እነዚህ ቃላት የኢትዮጵያን ታሪክ የኢትዮጵያን ወናቴ የሚያጠቃልሉ የሚያንጸባርቁ አይደሉም። ምክንያቱም ኢትዮጵያ ስሉ ሳሉ እነዚህ ሰባኪዎች የሚጀምሩት አፈጮሌዎች የሚጀምሩት ከአጼ ምኒልክ ነው። አንደኛ ከአጼ ምኒልክን ብንጀምር ታሪኩን የኢትዮጵያ አንድነት ከሌላው አገር አንድነት ጋር ስናነጻጽረው በጣም ሰብአዊ ፍቅር የሞላበት ብልሃት የሞላበት የአንድነት ታሪክ ወይ ደግሞ የመሰራራት ታሪክ ነው እንጂ እንደ ሌሎቹ ጭፍጨፋ ድምሳሴ ሰውን መግደል አካባቢውን ማጥፋት የሞላበት አይደለም። በዚህ ምክንያት በአጼ ምኒልክም ቢሆን እነዛ ከሳቸው ጋራ ሆኖ የዘመቱት ኢትዮጵያውያን ብቻ ሳይሆኑ የኢትዮጵያም ጠላት የነበሩ ነጮች ራሳቸው ሲጽፉ ሳለ ጽሑፋቸው የሚገልጠው ምንድነው ወረራው ወይ ዘመቻው ሰብአዊነት የሞላ አድልዎ የለለበት የኢትዮጵያን ህዝብ በእኩልነት ያየ ጥፋት ካለ ህዝቡ ከተጠቃ ምክንያቱ በብሔረሰብነቱ በቋንቋ ልዩነቱ ሳይሆን ወይ የስልጣን ወይ የግብር አለመክፈል ወይ ደግሞ የሌላ ጉዳይ እንጂ በብሔረሰብነቱ ላይ የተመሰረተ ጭፍጨፋ እንዳልነበረ ይሄ እንግዲህ ከአጼ ምኒልክ እንጀምር ከተባለ ነው። ይህን የኢትዮጵያ ታሪክ የአጼ ምኒልክ አልጀመረም። እነዚህ አውሮፓውያን ራሳቸው ያውቁታል። አጼ ምኒልክን ግዛት እንደ ማስፋፋት የሚቆጥሩት አውሮፓውያን ራሳቸው የሚሉት የ3000 ዓመት ታሪክ ያላት ሀገር ናት። ህዝቡም እርስ በርሱ መደበላለቅ መዋሃድ አንድ መሆን ከጀመረ ከ6000 ዓመት በላይ አስቆጥሯል የሚሉት ነው። እንግዲህ ፖለቲካን እነዚህ ሰዎች አዲሱ ታሪክ ጻፊዎች ወይ ደላዞች የሚያዩት በፖለቲካ ደንገጡርነት ነው። ፖለቲካን ታሪክን የፖለቲካ ደንገጡር በማድረግ ነው። እና እንደዛ በዛ መነጽር ከተመለከቱ እና ታሪክን ካዛቡና ካዛነፉ ያገለግላቸው ይሆናል ግን ወለት ግን በፍጹም የለበትም በኢትዮጵያ የብሔር ብሔረሰቦች እስር ቤቱን አጣውጥም ይልቅስ የብሔር ብሔረሰቦች የነጻነት መድረክ የነጻነት ፋና ሆና ነው ያገለገለችው ይሄም የምታወቀው ለኛ ብቻ አይደለም ብዙ ይታወቃል ለምሳሌ በ1808 ዓመተ ምህረት ላይ የኢትዮጵያ ነጋዴዎች መርከበኞች ለበላቸው ወደ ኒውዮርክ ሲደርሱ በጣም የገረማቸው ጥቁሮች በተወሰነ ቦታ ብቻ በቤተክርስቲያን መቀመጥ እንዳለባቸው እነሱም እንደዚህ ሲነገራቸው በፍጹም እኛ በእኛ በቤተክርስቲያን አንቀመጥም ብለው ጥቁሮቹን አበረታተው ከዛ ቤተክርስቲያን አወጡ የራሳቸውን ቤተክርስቲያን እንዲቆረቆሩ አደረጉ እንግዲህ ኢትዮጵያ በተፈጥሯቸው ማንንም ባህል ይሁን ማንንም ዘር ይሁን በተፈጥሯቸው የነጻነት ፋና ወጊዎች ናቸው እንጂ ጭቆናን የማይቀበል ህዝብ ነው ለራሳቸው ብቻ ሳይሆን ለሌላም የሚያስተማሩ እነሱ ናቸው አሁን ያ የቆረቆሩት ቤተክርስቲያን ለጥቁር ነጻነት እና መብት በከፍተኛ ደረጃ ከተዋጉት አንዱ ቤተክርስቲያን ነበረ ብዬ በዚያው ሊደመድም እንግዲህ የጠየቅኩኝ ጥያቄ ይሄ መሰለኝ በ ከመላ ጎደሉ የመለስኩት መሰለኝ እንግዲህ ከለለ ደግሞ እንግዲህ ከርሶ ይሰማሉ እግዚአብሔር ይስጥልኝ
በጣም በጣም አመሰግናለሁ ሰፊ ማብራሪያ ነው የሰጡን አመሰግናለሁ ግን ይሄንን ብርቱ ጉዳይ አነሳ ነው አለ ምክንያት አይደለም አባባሎቹ የተለያዩ ትርጓሜዎችን በመስጠት ለተለያዩ ለፖለቲካ ፍጆታ ስለሚሉ ነው ብዬ ስላሰብኩ ነው የተማረው የህብረተሰብ ክፍል ጭምር ይሄንን የተሳሳተ አባባል በተሳሳተ መንገድ ሲጠቀምበት ስለምንሰማ ነው እና ይሄንን ለአድማጮቻችን ሰፋ አድርገው ገለጽ አድርገው እንዲያብራሩልን ከመሻት የመነጨ ነው እና ወደ ቀጣዩ ጥያቄ ልውሰዶት ከዚህ ከላይ ካነሳሁት አባባል ጋር ተያያዥነት ያለው ጉዳይ ላንሳ ዘርን ማዕከል ያደረገ ፌደራላዊ አወቃቀር ወያኔ ዘርግቷል ወያኔ ይህንን የቋንቋና የባህል ነጻነት ይለዋል ይህም ነጻነት ለተወሰኑ ብቻ ነው የሚያገለግለው ይህ የወያኔ ስልት የአገሪቷን ህልውና በንጥልጥል ላይ እንዲወድቅ አድርጎታል በሀገራዊ ወይም ብሔራዊ ኪሳራ ላይ ክልላዊ ማንነት እንዲጎለምት ተደርጓል እነዚህ ጉዳዮች የሀገሪቷን ህልውና ወደ ክፉ መዳረሻ ገፍቶታል ለዚህ የሚሰጡን አስተያየት ሐሳብ ካለ ቢያብራሩልን አመሰግናለሁ ፕሮፌሰር
እንግዲህ የክልል መንግስት የተፈጠረበት ዋናው አላማ ከዚህ በፊት እንዳልኩት ኢትዮጵያ የብሔር ብሔረሰቦች እስር ቤት ሆና ነው ብለው ታሪክን የፖለቲካ ደንገት ውራ አድርገው በመተርጎማቸው ነው ይሄም እንግዲህ የሚያሳየው ምንድነው ታሪክ የተፈጨው የተተረጎመው ካንዴ አላማ ተነስተ ነው ማለት ነው እንግዲህ የኢትዮጵያ ታሪክ እንዳልኩት ከአጼ ምኒልክ አጀምርም የ3000 አመት ታሪክ አለው ይሄንን የምክድ ደግሞ በፍጹም የለም ሁለተኛም ደግሞ ይሄ ሐሳብ የተነሳው የኢትዮጵያ ጨቋኝ መንግስት መሆኑ የሚለው ሐሳብ የተነሳው በአጼ ኃይለ ሥላሴ ጊዜ ኢትዮጵያ ቅኝ ገዢ ማለት አንድ ሁለት ነገር ላቃና የኢትዮጵያን ታሪክ እንግዲህ የፖለቲካ ደንገጡ የሚያደርጉት ሰዎች የሚያነሱት ነጥቦች አሉ። አንደኛ ኢትዮጵያ ሰው ሰራሽ ሀገር አይደለም ታዳ በሰው ሰራሽ ሀገር ናት በተፈጥሯዊ ህግ መሰረት የተቋቋመች ሀገር አይደለችም ነው ሁለተኛ ምኒልክ አጼ ምኒልክ የሰሩት ስራ የቅኝ ገዢዎች ስራ ነው ነው ሶስተኛ ኢትዮጵያ ስንል ሳለን የአማራ ይልቁንም የሸዋውና የትግሬው ባህልና እምነት መሰረት ያደረገ ሀገር ነው እነዚህ ሶስት ነገሮች ነው እንግዲህ ኢህአዴግ አሁን በስልጣን ያለው መንግስት እየቀነቀነ በየጊዜው እያነሳ ይልቁንም በአማራ ላይ ጥላቻ እየነዛ ወደ ይሄንንም መዋቅር ሊያቋቁም የቻለው ለፖለቲካም ሊጠቀምበት የፈለገው አንደኛ ሰው ሰራሽ ሀገር ነው በተፈጥሮ ህግ መሰረት የተቋቋመ ሀገር ነው አይደለም ማለቱ ከፍተኛ ውሸት ነው። ምክንያቱም በተፈጥሮ መልክ የተቋቋመ ሀገር በአለም ታሪክ ተገኝቶም ታይቶም ተሰምቶም አይታወቅም። ከሌላው ሀገሮች ወይ መንግስታት ጋር ተነጻጽሮ ሲታ የኢትዮጵያ አቋቋም ደስ የሚለው ምንድነው በሌሎቹ ሀገር መንግስታት አቋቋም ደረጃ የታየው ጭካኔና ጭፍጨፋ ኢሰብአዊነት በኢትዮጵያው ላይ አልታየም። በዚህ ምክንያት ሀገር ማለት መንግስት ማለት አንዱ አገር ኩታ ገጠሙን አገሮች በወረራም ሆነ በብልሃትም ሆነ በዘመቻም ሆነ የራሱ አካል ሲያደርገው ማለት ነው። ይሄ በኢትዮጵያ ለ3000 አመት እየተካሄደ የቆየ ነገር ነው። እንግዲህ ለ3000 አመት ስል ያ መንግስት በየጊዜው የሰው ፍጡር እንደመሆኑ የሰው ተቋም እንደመሆኑ መጠን መንግስት ይቋቋማል ታላቅን ደረጃ ይደርሳል ይፈርሳል። ይሄ በሁሉም ያለ ነገር ነው። ኢትዮጵያም አንዳንዴ ከፍተኛ ደረጃ ደርሳለች ለምሳሌ በአክሱማውያንና በሰለሞናውያን ዘንድ ከዚያ ዘመነ መሳፍንት መጥቶ ደግሞ ወደ ታናሽነት ወደ ተከፋፈለ ሀገር ደረሰች። የዘመነ መሳፍንት ከሌሎቹ ሀገሮች ጋር ስነጻጽር ይሄ የመለያየቱ ዘመን ስነጻጽር በጣም ትንሽ ነው። ጣሊያኖች 1400 አመት ተለይቶ ነው ነው ግን ከ1400 አመት በኋላ ነው አንድ ሀገር የሆኑት። ኢትዮጵያ ግን ዘመነ መሳፍን 70 አመትም አልቆየም ወደ 70 አመት ነው ቢቆይ በጠቅላላ ማለቴ ነው። በዛ ጊዜ ውስጥ ነው የሀገር ተመልሶ አንድ ለመሆን የበቃው። በዚህ ምክንያት አንድ ሲሆን በጭካኔ ሳይሆን ታሪክን የተመሰረተ አስተዳደርና ምጣኔያት ከነ ያማከለ ሆኖ ነው የተቋቋመው። በዚህ ምክንያት አንዳንድ ስተቶች አውሮፓውያን ሳን ወደ ጫኑብን ያጠራር የቃላት ትክክለኛ ቃላት አለመጠቀም አለ። ለምሳሌ ወደ ኢትዮጵያ ስመጣ ቃላቱ በእኛ ቋንቋ ውስጥ የለም ግን ወደ እንግሊዝኛ ሲተረጎም ሳለ ለየት ያለ ምስክር ይሰጠዋል ትርጉም ይሰጠዋል። ምሳሌ የኢትዮጵያን ንጉሰ ነገስት ኤምፐረር ነው የሚሉት ወይ ኢትዮጵያን ኤምፓየር ነው የሚሉት። እኛም ምስጥሩን ሳናውቅ ዝም ብለን ትክክል ነው ብለን ተቀብለናል ልክ ከዚህ በፊት ከዚህ አስቀድሜ እንዳልኩት ማለት ነው። ግን የእንግሊዝን ንግስት ወይ የእንግሊዝን ንጉስ ኤምፐረር አይሉም። ምክንያቱም እንግሊዞች ብዙ ሀገሪን ያካትታሉ። እንግላንድ ብቻ ሳይሆን ስኮትላንድ አለ፣ ዌልስ አለ፣ ኖርስ አየርላንድ አለ፣ አይል ኦፍ ማን አለ፣ ብዙ ሀገሮች ያጠቃልላል። ግን ኪንግ ነው የሚሉት። ወደኛ ስመጣ ኤምፓየር ይሆናል። ጀርመኖችም ልክ እንደዛ፣ ፈረንሳዮችም ልክ እንደኛ እንደዚያው። ግን ኤምፓየር ወይ ደግሞ ኤምፐረር አይባሉም። እነዚህ አውሮፓውያን አንድ በሽታ አላቸው እነሱን ላልመሰለ ሌላ ቋንቋ ነው የሚሰጡ። ለምሳሌ የጃፓን ንጉስ ኤምፐረር ነው የሚለው፣ የቻይና ንጉስ ኤምፐረር ነው የሚባለው፣ የኢትዮጵያ ንጉስ ኤምፐረር ነው የሚባለው። እንግዲህ እነዚህ ቃላት ምስጢር አላቸው። ምስጢሩን እኛ አጥልቀን አልተረዳነውም ግን ስለሚባል ብቻ ተቀብለነዋል። እንግዲህ የመሰሉ አነጋገሮች ወደኋላ አከራካሪ ሆነዋል። እነዚህንም እንደዚህ ለፖለቲካ አቀንቃኞች ይልቁንም ለብሔርተኞች ኢትዮጵያ አንድ ሀገር አይደለችም ኤምፓየር ነበረች ለማለት አበቅቷቸዋል። ይሄ ከታሪክን በደንብ አድርጎ በቅጡ ካለመረዳት የተነሳ ነው እንጂ ኢትዮጵያ ከእንግሊዝ የምትለይበት ብዙ መልክ አለ። አሁን የኢትዮጵያ ክፍፍት ተብሎ የሚዘረዘሩ በ1990ዎቹ እና በ2000ዎቹ ላይ የተጻፉት መጽሐፍት ኢትዮጵያ ኤምፓየር የሆነችበት ምክንያቱ 1 2 3 4 ብሉ እስከ 10 ይዘረዝራሉ። እነዚህ 10ሩ ለአሜሪካ ይሆናሉ፣ ለእንግሊዝም ይሆናሉ፣ ለፈረንሳይም ይሆናሉ። ለአሜሪካ ይሆነ እንደሆነ ከነዛ አስሩ በላይ ነው ምን ሄደው ደግሞ። ምክንያቱም በአሜሪካ ውስጥ ባርነት አለ፣ በኢትዮጵያ ውስጥ ባርነት በህግ የተደነገገበት ቦታ የለም። በአሜሪካ ውስጥ ምንድነው ጄኖሳይድ ሰብአዊ የሰው ዘር መጨረስ አለ፣ በኢትዮጵያ ውስጥ ጄኖሳይድ የሰው ዘር መጨረስ ድምጻዝ የተደረገበት ሁኔታ የለም። ግን በዚህ ምክንያት ነው እንግዲህ የኢትዮጵያ ኤምፓየርን በሉ ምንም ይባል ከማንኛውም መንግስት የተለየ ያቋቋም ሰብአዊነትና ብልሃት ፍቅር የተሟላበት አቋቋም ነው የተቋቋመው ኢትዮጵያ መንግስት ነው ማለት። ሁለተኛ የሚደግሙት ምንድነው ያው የቅኝ ግዛት ጥያቄ ነው። እኚ ግዛት ማለት እነዚህ ሰዎች በደንብ የተረዱት አይመስለኝም መጀመሪያ የጀመሩት ኤርትራውያን ናቸው። ኤርትራውያን እንግዲህ ኤርትራ የኢትዮጵያ እምብርት መሆኗን አላወቁም። የወደዱት የቅኝ ግዛት የነበረው ጣሊያን እንደ አንድ ትልቅ አገር ፈጣሪ ሆኖ ነው የሚታየው። የጥንት እናታቸው የነበረች ኢትዮጵያ ደግሞ እንደ ቅኝ ገዢ ነው የምታየው። እነዚህ ለፖለቲካ ጥቅም ብለው ታሪኩን የሚያሰራጩት ሰዎች እንደነ ኢሳያስ ከሱም በፊት የነበሩት የማያዩት ነገር ምንድነው ጣሊያን ሲገዛቸው ሳለ ምን ነበሩ? ከሰው በታች ነበሩ። አሁን እኔ ራሴ ኤርትራ ኑሬያለሁ፣ አንድ ምንድነው አባሻው ለሚባል አካባቢ አውቃለሁ። ውስጡ በገባሁ ጊዜ መጀመሪያ ጊዜ ከተማዋን ሳይ በጣም ነው ተደነቅኩት። እንዴት ቆንጆ ከተማ ናት፣ ደስ የምትል። ግን ዳይሬክተራችን መሪያ አለቃችን በጣም የጠለቀ እውቀት ስለነበረው እንግዲህ በዚህ ከተስማማ ከተደሰታችሁ ነገ ደግሞ የሚመጣ ሳምንት ደግሞ የበለጠ ያሳያችኋለሁ አለን። አይ እኛስ ከዚህ የተሻለ ከተማ እንዴት የት አለ ብለን ስንጠባበቅ አባሻውል የሚባል አካባቢ ወሰደን። እዛ ስናል ሰው የሚኖርበት ቦታ አይደለም፣ እግር መርገጫ ቦታ አልነበረ። ይሽታው ምንድነው የሰው ሰገራው ምኑ ከዛ መጮ ማልቀስ ጀመርን። አውጣን ባክ አውጣን፣ መውጫ ብንፈልግ ምንም መውጫ አጣን። ከዛ በኋላ ነው እኔ እኚ ግዛት ምን መሆኑን የተረዳሁት። እነዚህ ሰዎች እንዴት ይኖሩ ነበር? ኢትዮጵያን እንግዲህ ኢትዮጵያ አካል ከመሆናችን በፊት ኤርትራውያን የነበራቸው ሁኔታ እንደዛ ነው። እንደ ባንድ ቦታ ውስጥ ታሽገው እንዳይወጡ መብታቸው፣ አላማቸው፣ ሰብእነታቸው ተደምስሶ ነው ይኖሩ የነበሩት። አንድ አውቶቡስ ጣሊያን ጋር ምንድነው መሳፈር አይችልም። ጣሊያን የሚገባበት ምግብ ቤት አይችልም፣ በመስኮት ነው የሚያዙት። በዚህ ምክንያት የዘር ልዩነት ቅኝ ግዛትነት በዛ የተረዱት አልመሰለኝም። ኢትዮጵያ ሲገቡ ግን መጀመሪያ ኢትዮጵያ መንግስት ያደረገው ምንድነው ለህብረተሰቡ የሚያስብ መሆኑን ለማስረዳት ያ አባሻው የሚባለውን ቦታ አፍርሶ ለእያንዳንዱ መሬት ሰጥቶ እንዲሰፍር አደረገ። ሁለተኛም አስመራን ከተማ አቋርጦ ቆሻሻ ለሰው ሁሉ የሚጠነባ የነበረውን ወንዝ ከላይ አድርጎ መርጎት ሰው እንዳያደረገ። ይሄ እንግዲህ ቅኝ ግዛትነት አይደለም። ቅኝ ገዢ ምንም ማለት ለህብረተሰቡ አላፊነት የለውም። ቅኝ ገዢ የሚያደርግ ጠራጊ፣ ቤት ጠራጊ፣ እንጨት ፈላጭ፣ አገልጋይ ነው የሚያደርገው። ኢትዮጵያውያን ግን ግዛት ምንድነው ያደረጉት? ከዛ ከገዢው ክፍል ተጋባ፣ ህብረተሰቡ እርስ በርሱ ተዋሃደ፣ ተቀላቀለ፣ አንድ ሆነ። በብሔረሰብነቱ ማዕረግ የተከለከለ፣ የተጨቆነ፣ የተሳለቀ ወይ ደግሞ ትልቅ ሆኖ የተመለመለ በብሔረሰብነቱ ብቻ እንደዛ የሆነበት ህብረተሰብ የለም። እንግዲህ ቅኝ ግዛት ስንል በሰፊው ማየት የሚገባን እነዚህ ነገሮች ናቸው። ሁለተኛ ኢትዮጵያ ቅኝ ገዢም ልትሆን አትችልም። ምክንያቱም እነዛ አገሮች አባሏ አካሏ ነበሩ። ለብዙ ዘመን ላንድ 70 ዓመት ተከፋፈለ ሀገሩ። ግን ያ ሀገሩ ሲቋቋምና አንድ ሲሆን የሰሩት ሰዎች ከሁሉም ብሔረሰብ የተውጣጡ ናቸው። ከትግራይ በኩል አጼ ዮሐንስ አሉ፣ ጄኔራላቸው ስመጥሩ ጄኔራላቸው ራስ አሉሉ አሉ። ከጎጃም ከምዕራብ በኩል ደግሞ ራስ ንጉስ ተክለ ሃይማኖት አሉ። ከም ደግሞ በጣም ከፍተኛ ጀግንነትና ስመጥሩነት የነበረው የኦሮሞ ብሔረሰብ ናቸው፣ ቋንቋ የሚናገሩ ናቸው የሚባሉ ራስ ደረሶ ነበሩ። ከደቡብ ደግሞ አጼ ምኒልክ አሉ። አጼ ምኒልክ ደግሞ ከሁሉም ቤተሰብ ህብረተሰብ የተውጣጡ ብቻ ሳይሆን ዋና ጄኔራላቸውና መሪያቸው የነበረው ራስ ጎበና ያው የኦሮሞ ብሔረሰብ ናቸው። በዚህ ምክንያት ኢትዮጵያ በአንድ ብሔረሰብ የተቋቋመች ሀገር አይደለችም። ከተለያየ የብሔረሰብ ቡድን የተቋቋመች ሀገር ናት ነው የሚለው። ሶስተኛ ጥያቄ የአማራና የኦሮሞ ምንድነው የትግሬ የበላይነት ላይ ተቋቁመ ሀገር ነው የሚለው። አንደኛ አማራ ምን መሆኑንም እንግዲህ እዚህ ለመለፍለፍ አልፈልግም። ሰፊ ያለ ንግግርና ጽሁፍ ለማየት የፈለገ ለመሆኑ አማራ ማን ነው የሚለውን ጽሁፌን ማየት ይችላል። ግን ቋንቋ መሰረት አድርጎ ይሄ ዘሩ እንደዚህ ነው ማለት አይቻልም። ምክንያቱም ዛሬ አማርኛ የአንድ ህብረተሰብ ቋንቋ አይደለም፣ የኢትዮጵያ ቋንቋ ነው። ኢትዮጵያ ደግሞ አገሯ እንደ ሌሎቹ አገር ቢሆን ኖሮ አማራ ነበር መባል የሚገባት። ምክንያቱም የሀገሩ ቋንቋ አማርኛ ነው። ጣሊያኖች ጣሊያን ነው የሚባሉት፣ ግን የጣሊያንኛ ቋንቋ የተወሰነ አካባቢ ነው፣ ግን ጣሊያን ይባላል። ጀርመኖች እንግዲህ ያው የተወሰነ አካባቢ ተመስርተው እንደዛው፣ ፈረንሳዮች ፍራንክ ምክንያቱም ዋናው የሚናገሩት ቋንቋ ስለሆነ ማለት ነው። ግን ኢትዮጵያ የምትለው ቃል ምክንያቱም የኢትዮጵያ መንግስታት ፖሊሲ መመሪያ የነበረው ቋንቋን፣ ባህልን፣ ብሔረሰብን መዋጥ ሳይሆን ማገናኘትና ማዋሃድ ሳይሆን እርስ በርሱ ተባብሮ እንዲኖር ማድረግ ነው እንጂ ምክንያቱም እነዚህ ብሔረሰቦች በፈረንጅ ስር ቢሆኑ ኖሮ ብዙዎቻቸው ባህላዎቻቸውና ቋንቋቸው በጠፋ ነበረ። ምክንያቱም አላማቸው የመካከለኛውን ቋንቋ ብቻ ማናገር ነው፣ ሌላው ዘዬ ተብሎ ቀስ በቀስ ይጠፋል። የኢትዮጵያ ሁናቴ በዛ መልክ አይደለም የምታየው። ህዝብ እንዲገናኝ ሰፊ ያለ የሆነ መድረክ መፍሰስ፣ ሀገር መፍጠር፣ ግን የግዴታ ባህሉን መቅጨትና ባህሉን ማጥፋት አልነበረም። አሁን አማርኛ መናገር አለብኝ፣ ክርስቲያን መሆን አለብኝ የሚሉት እነዛ በአዲስ አበባና በከተሞች የሚኖሩ ሰዎች ናቸው። አሁን ለምሳሌ ብዙ የወለጋ ሰዎች እና ብሔርተኞች ባብሔርተኞች የወሰድን እንደሆነ አማሮች ናቸው፣ አማሮች አይደሉም ዮሐንስ የሚለውን ስም የሰጡት። አንደኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዮሐንስ የሚባል ስም አይሰጥም። ዮሐንስ ለታ ይባላል፣ የሚሰጠው በፕሮቴስታንቶች ነው። እንግዲህ ፕሮቴስታንቶቹ አማሮች አይደሉም፣ ብዙውን ጊዜ ወይ ሀገራቸው ልጆች ናቸው ወይም ደግሞ አውሮፓውያን ናቸው። በዚህ ምክንያት ባህላቸውን ያጠፉት በእነሱ ነው እንጂ አማራ ሆኖ አይደለም። ሁለተኛም ደግሞ አማራ ስሉ ሳለ አዲስ አበባ ማለት ነው። አዲስ አበባ ኢትዮጵያዊ የሆነ በሙሉ የሚዋሃድበት ምንድን ነው? በፈረንጅ የሚጠቀሙት ሜልቲንግ ፖት፣ ሁሉም ቋንቋ አስተዋጽኦ ያበረከተበት ከተማ ናት። ልክ እንደ ሌሎቹ ከተሞች እንደ ድሬዳዋ፣ እንደ ሐረር፣ እንደ አምቦ፣ እንደ ደሴ፣ እንደ ጎንደር እንግዲህ ህዝብ የሚገናኝበትና እርስ በርሱ መገላለጽ የሚችልበትን ቋንቋ የፈጠረበት አካባቢ ነው። የመንዝ ቋንቋ የአዲስ አበባ ቋንቋ የአዲስ አበባ አማርኛ አይደለም፣ የተለየ ነው። የጎጃም አማርኛ የአዲስ አበባ ወይ የአምቦ አማርኛ አይደለም፣ የተለየ ነው። በዚህ ምክንያት አንደኛ ባህላችን ፈረሰ ስሉ ባህላቸውን ያፈረሱት አማሮች ወይ ትግሮች አይደሉም። እነዛ ሊያጠንቋቸው የመጡ የውጭ ሀገር ምስዮ የወንጌል መልእክተኞች ናቸው። ሁለተኛ ሻማ ካለበስ ክላሉ ሻማ እኮ አማራ አይደለም የፈጠረው የዶር ስራ ነው። በዚህ ምክንያት እነዚህ ሰዎች ወይ ተዛብቶባቸዋል ባህል ከየት እንደምመጣ ባህል እንዴት እንደምስፋፋ ማወቅ አቅቷቸዋል። በዚህ ምክንያት የኢትዮጵያ ይሄ ደርግ ይሄ መንግስት በዘር ክልል ሲፈጥርሳለ አንደኛ እኔ እንደምለው እነቱን ለመናገር መንግስት ለማለት አልችልም ምክንያቱም እውቀቴም አይፈቅደው። መንግስት ማለት የሀገሪን አንድነት ዋህድነት ትብብር የሚያራምድ ምጣኔ ሀብትን እንዲበለጽግ የሚያበረታታ እርስ ህዝብ እንዳይፋጭ ታዳ ወደ አንድ ዓላማ እንዲሰለፍ ማድረግ ነው ስራው። ይሄ መንግስት ግን መከፋፈል ማጣላት ህዝቡ እንዲፋጅ ማድረግ ነው ዋና ዓላማ። እንግዲህ ዓላማ ከሆነ ህብረተሰቡን በዚህ መከፈሉ እና መከፋፈሉ አይገርመኝም። አንደኛ ታሪኩ የተዛባ ነው። የምጠቀመው ደግሞ ታሪክን ለፖለቲካ ደንገት ወርነት ነው ለአገልግሎቱ ነው። እንግዲህ ደርግ ሲወድቅ ህብረተሰባዊነት አብሮ እንደከሸፈ ሁሉ ይሄም ፍራት ሲወድቅ እርግጠኛ ነኝ የዘረኝነትና የአፓርታይድ በጎሳ ላይ የተመሰረተ በጎሳ እውነተኛ ጎሳ አይደለም በፈጠራ ጎሳ ሊበለው የተመሰረተ ያገዛዝ ፍራት ከነሱን ጋራ እንደምጠፋ እርግጠኛ ነኝ። ግን ይጣፋል ብለን እጃችንን አጣምረን መጠበቅ ያለብንም እያንዳንዳችን እንዲወድቅ ማፋጠኑ የየራሳችን ተልእኮ ነው ብለን አምነን በየአቅማችን በየጉልበታችን በየመስካችን በየችሎታችን በየብቃታችንና ብቃታችንና ስጦታችን መስራት ያለብን ይመስለኛል። አለበለዚያ ዝም ብሎ ማየት ሀገር እንድጠፋ ደግሞ አብሮ ተባባሪ መሆን ነው። ግን የዘረጋው ስርዓት ለራሱም አይጠቅምም ለአገሪም አይጠቅምም ምክንያቱም በራሱ ላይ ነው መጨረሻ ላይ የሚያነጣጥረውና ለመኖር የማይችልም ያጠራቀመውን ምግብ ሳይበላ ሀብት ሳይበላ እሱም ሊጠፋ ይችላል። አገሩንም ከፍተኛ ትርምስምስ ላይ ሊጥል ይችላል። ግን ትንሹላችንም ራሳችንን መጠበቅ አለብን። ምንድን ነው የምንፈልገው? ኢትዮጵያ ለኛ ምንድር ናት? ኢትዮጵያ እኮ በአንድ ሀገር ስም አይደለም የምትጠራው። ሁሉንም የምታጠቃልል ከማንም ብሔረሰብ ጋራ የማትገናኝ ረቂቅ የሆነች ሐሳብ ናት። እንግዲህ ጠላት ስመጣ በዚህ ሐሳብ ጥላ ስር የተዋጉት ምንድነው እርስ በርስም ሲተባበሩ ሲገናኙ ሳሉ በዚች ጥላ ስር ነው ግንኙነቱን የፈጠሩት። በዚህ ምክንያት ይሄ መንግስት የዚህ ከፍተኛ ተራቃቂ ሐሳብ ታሪካዊ ሐሳብ ጋር ጠላት ስለሆነ የእያንዳንዱ ኢትዮጵያዊ ጠላት መሆኑን መረዳትና መቋቋም ያለብን ብዬ አምናለሁ።
በጣም በጣም ሰፊ ማብራሪያ ነው ፕሮፌሰር ኃይሌ በጣም በጣም አመሰግናለሁ። መጨረሻውም እንደ ጥሪ እንውሰደው። እስኪ ወደ ከታዩ ጥያቄ ልውሰደውት። ጥያቄዎች ሰፋ ያሉ ጥያቄዎች አሉኝ ምናልባት ወደፊት እንመለስባቸው ይሆናል ካለን የጊዜ ጥረት ምክንያት ወደ ከታዩ ልውሰደውት። አንድ ብርቱ ነገር ላንሳና ወያኔ በተለይ አማራውን እና ኦሮሞን መከፋፈል የህልውናው ጉዳይ አድርጎ እየሰራበት ነው። አማራው ይህንን የወያኔ መሰሪ ስራ ተረድቶ የአገር አድን ትግል ያደርጋል ጥሪዎችንም ያስተላልፋል። የለንጮ ሌታ ኦነግ ግን ኢትዮጵያዊነት አለ ፈቃዳችን ተጭኖብናልና አብረን ለመኖር ህዝበ ውሳኔ ይሰጥ በሚል ኢትዮጵያዊና ኢትዮጵያዊነትን እየሞገተ ነው። በአንድ መልክ በምድራዊ ክልል ውስጥ ለመኖራችን በጋራ ታሪካዊ ሂደት ውስጥ የወረስናቸው የጋራ የሆኑ ስለልቦናዎች በኦነጎች እየተካዱ ነው። ኦነግ ኢትዮጵያዊነትን የሚጠላው ለምን አላማ ነው ይላሉ? አመሰግናለሁ።
እንግዲህ ይሄ በጣም ሰፊ ጥያቄ ነው። አብዛኛው ያልኩት ከዚህ በላይ በነገለጽኩት የተጠቃለለ የተካተተ መሰለኝ። ኦነግ ኢትዮጵያዊነትን የሚጠላ የራሱ አላማ አለው። መጀመሪያ ኦነግ እንዴት ተቋቋመ ነው። እኔ እንደማቀው መሰረት የጣለው አንድ ራስኪን የሚባል እንግሊዛዊ ጣሊያን ኢትዮጵያን በወረረ ጊዜ የወለጋንና የሉባቦሪን አካባቢ አንድ ሀገር አድርጎ እንግሊዝ ምኞታቸው ለጊዜ ያንን አካባቢ ከሱዳን ጋር ማዋሃድና ማጣመራ አጣምሮ ከእንግሊዝ ግዛት ስር መክተት ነበረ። እሱን ብቻ ሳይሆን በገመድረንም ጨምሮ ምክንያቱም እጅግ በላ የሚፈልጉት የነበረው ለዛ በግብጽ ግዛታቸው የአባይ ምንጭ ለሱዳንም ደግሞ ማለት ያ ተክለው የነበሩት ለጥጥ አገልግሎት አባይ በጣም አስፈላጊ ስለነበረ ያንን አካባቢ ለመቆጣጠር ያደረጉት ትግል ያልቀየሱት ዘዴና ብልሃት አልነበረም። ግን አልሆነላቸው። ይሄ የጣሊያን መያዝ ለዚህ እድል ሰጣቸው መስሎት ይሄ ራስኪን የሚባለው ኮንሲል ዌስተርን ኦሮሞ ፌዴሬሽን የሚባለው ፈጠረና ለገዢዋን ለነበረው የለቀምቲ ገዢ ሐሳቡን አቀረበለት። እሱም ተቀብሎት ከልቡም ሳይሆን ባይሆን ሐሳቡ ደስ አለው ተቀበለው። ያ ሐሳብ እንግዲህ ጣሊያን ስመጣ ሙቶ ነበር። ጣሊያኖችም ወደ መውጣት ስሉሳለ እነዛን አካባቢ አሰባስበው ጣላታቹ አማራ ስለሆነ ሁላችሁን ተሰብስባችሁና እኔ ረዳችኋለሁ ተዋጉ የሚል ሐሳብ አቀርቦላቸው ነበር። እንግዲህ እዛ አካባቢ ሰዎች ተሰብስበው ወደ አቶ ዶዮ አባዶዮ ሲሄዱ አባዶዮ ምንም እንኳን ባይማሩ ባይራጠቁ ዩኒቨርሲቲ ባገቡ አስተዋይ ሰው ስለነበሩ እነዛን ሰዎች እስኪ አሁን ጥቂት ጊዜ ስጡኝና ላስብበት ብለው በማግስቱ ተመለሱ አሉ። እነዛም ተመለሱ። ጥሩ አበሏቸው፣ አጠጣቸው፣ በምግቡም ተደሰቱ፣ ተማረኩ። ከዛ እንግዲህ አባዶዮ እንግዲህ የድሮ አነጋገር ነው ሐሳባችሁ ጥሩ ነበር ደስ ይላል ግን የበላችሁት ምግብ እንዴት ነው አሏቸው። በጣም ጥሩ ነበር እጅግ በእጅግ በጣም ጥሩ ምግብ ነበር። እንግዲህ ተመልከቱ ሐሳባችሁን ከመቀበለ በፊት እዚህ ነጭና ጥቁር ጤፍ አለ ለዩልኝ አሏቸው። እነሱም ይሄማ በፍጹም የማይቻል እንዴት ይቻላል አመት ሊፈጀንም ይችላል አሉ። እንግዲህ የኔ ሙናቴ እንደዛ ነው አሁን ምግቡ በጣም ይጣፍጣል አላችሁ ባለቤቴ የመንዘይናት ልጆችም ከተለያዩ የኢትዮጵያ ክፍለ ሀገራት ብሔረሰቦች ተጋብቷል ከትግሬው ከአማራው ከሌላውም ተጋብቷል። እንግዲህ አማራን እንፍጅ ካላችሁ መጀመሪያ ምስቴን ከዛ በኋላ ልጆችን ግደሏቸው አሏቸው። እነዛ ባላባቶች ይሄማ በፍጹም የሚሆን ነገር አይደለም ብለው አይ እናንተም የምትሉት የማይሆን ነገር ነው ብለው እንግዲህ ጣሊያኖችን ማሳፍረው ሰደዷቸው ማለቴ ነው። ይህ ሐሳብ እንግዲህ በ1960ዎቹ እነዚህ የፕሮቴስታንት ይልቁንም የፕሮቴስታንት ሃይማኖት ተከታይ የሆኑ አንዳንድ የወለጋ ተማሪዎች ያቀነቀኑት ሐሳብ ነው። ለምን ከፕሮቴስታንት እምነት ጋር ተያያዘ ብሎ ማጠቃለሉ ጥሩ አይደለም። ምክንያቱም ጎበዞች ኢትዮጵያዊነትን የሚያደንቁም በኢትዮጵያዊነት ጥላ ስር የሚደሰቱም አሉ። ግን የተወሰኑ ሰዎች ማለቴ ነው ብዙም ጊዜ በትምህርታቸው ደከም ያሉ ዕውቀታቸው የሚያስጠይቅ ዩኒቨርሲቲ ሄደን ብለው ዲግሪያቸውን ሸባሸባ አድርጎ የሚያሳዩ ሰዎች ናቸው። እንግዲህ እነዚህ ሰዎች ናቸው ይሄ የኦነግን ሐሳብ በ1960ዎቹ ይልቁንም የኤርትራን ነጻነት ድርጅቶች ተከትለው የኛም ጥያቄ የቅኝ ግዛት ጥያቄ ነው ብለው የኢትዮጵያን ፖለቲካ አዛበው የኢትዮጵያን ታሪክ ደልዘው በርዘው በተለየ መነጽር ማየት መተርጎም የጀመሩት እንግዲህ የምሉት እውነት ማለት አይደለም። ይልቅስ የኢትዮጵያን ታሪክ በደንብ በመለከቱ የሚያገኙት ነገር ቢኖር ከኢትዮጵያ ህዝብ ውስጥ ብሔረሰብ እንበለው ከኦሮሞ ይበልጥ ከሌላው ህብረተሰብ ጋር የተዋሃደና የተደባለቀ የተቀላቀለ ህዝብ የለም። የኢትዮጵያም ታሪክ አለ ኦሮሞ ታሪክ ሊጻፍ አይችልም። ይልቁንም ኦሮሞዎች ከእረኝነት ዘመናቸው ከባለ ተነስተው በሺ 600 እና 700 ዓመተ ምህረት ወደ ምስራቅና ወደ ምዕራብ ወደ መካከል ኢትዮጵያ ሲሄዱ እረኞች ዘላኖች ነበሩ። ግን በየሄዱበት አካባቢ በመስፈር ባህሉን አዋህደው ህብረተሰቡን መስለው እንግዲህ ወይ ደግሞ አስመስሎ ራሳቸውን አስመስሎ ኢትዮጵያዊ ሆነዋል። ከዛ በኋላ ያልተሳተፉበት ጦርነት ያልተዋጉበት ያላሳዩት ጀግንነት ያልያዙት መስሪያ ቤትና ስልጣን ማዕረግ የለም። በሙዚቃ ብንል በጨዋታ ብንል በኪነ ጥበብ ብንል በጦር ሜዳ ብንል ኦሮሞ ያልተሳተፈበት በንጉስነት ደረጃ ብንል ኦሮሞ ያልተሳተፈበት ኦሮሞ ያልተደባለቀበት የኢትዮጵያን አንድነትም በመፍጠር ብንል ዋናው ተጫዋቾቹ ኦሮሞዎች ናቸው። እንግዲህ በዛ ደምንቁጠር ዘርንቁጠር ከተባለ ነው። እንግዲህ እነዚህ ሰዎች ልክ የ1960ዎቹ አመታት ተማሪዎች ሰለጠን እያሉ የአውሮፓን ቋንቋና ትምህርት በርዘው ካበቃ በኋላ ማጣጣም ሲያቅታቸው ይሄ በጣም ቀላል የሆነ መፍትሄ ማርክሲዝም ሌኒኒዝም በጣም ቀላል መፍትሄ ነው። ምክንያቱም ህብረተሰቡን በሁለት ትከፍላለህ፣ አቆቋጆችና ተቆልቋጆች፣ ጨቋኞችና ተጨቋኞች ብለ መጨረሻ ላይ ጨቋኞቹ ተጨቋኞቹ እንዲያሸንፉ ማድረግ ነው። እነዚህም ህብረተሰቡን በቀላል ሸፋብ ነው የተለየ ትምህርት ርዕዮተ ዓለም ተጠምቀው ለየት ያለ ታሪክ ለመጻፍ የሞከሩት እነዚህ የወለጋ ተማሪዎች ናቸው። አሁን አብዛኞቹ እየሸመገሉ እየጃጁ ሲመጡ ደግሞ እነዚህ ወጣቶቹ የእስላሞቹ ተከታዮቻቸው አብዛኞቹ እስላሞችና ወጣቶቹ ነው ስለተገኙ በምንም መልክ አገር ቤት ገብተን ካለው ስልጣን ጋር ስልጣን ተከፋፍለን እዛን ሙት ባዮች ናቸው። እንግዲህ በዛ ደረጃ ነው ያሉት ማለት ነው እንጂ የኢትዮጵያ ታሪክ ኦሮሞን የጨቆነበት ጊዜ የለም። ይልቅስ ተገላቢጦሹ ነው። ኦሮሞች ናቸው ወደ ሰሜን ወደ ምዕራብ ወደ ምስራቅ እየገፉ በሄዱበት ቁጥር ያገኙትን ህብረተሰብ ነባሩን ህብረተሰብ ባህሉንና ቋንቋን እያደፈጠጡ እየጨፈጨፉ እየገደሉ እየደመሰሱ እሺ ካለ የራሳቸው እንኳንና ባህል እንዲቀበል ያስገደዱ እሺ ካላለ ደግሞ ጨርሰው እየደመሰሱ ህፃናቱን ደግሞ አገልጋዮቻቸው እንዲሆኑ በስም ማን ነው የሚሉት ቃል አለ ጉድፈቻ ጉድፈቻ ጥሩ ቃል ነው እነሱ የሚሰጡት ጥሩ ቃል ነው ግን አገልጋዮቻቸው እንዲሆኑ በማድረግ ነው የኢትዮጵያን ህዝብ ከፍተኛ ግፍ የሰሩት። ያ ግፍ ግን ተሰራይቶላቸዋል። ምክንያቱም በሚቀጥለው ደረጃ አንድ ጊዜ የኢትዮጵያ አካል ከሆኑ በኋላ ለኢትዮጵያ አንድነት እንደነሱ ተረባርቦ እንደነሱ ተነሳስቶ በወኔ በደም በማፍሰስ የተዋጋ ህብረተሰብ አለ ግን በከፍተኛ ሚና የተጫወቱት እነሱ ናቸው። እንግዲህ የነዚህ ታሪክ የተመሰረተው በፈጠራ እኔ መከለስ አይሉም ብዙዎቹ የታሪክ ከላሾች ነው የሚሉ ስትከልስ አለ አንዳንድ ጊዜ መሰረት ይኖራል። የነዚህ ግን ምንም መሰረት የለውም። ፈጠራ ነው፣ ተረት ነው፣ ልብ ወለድ ነው። ለምሳሌ ጆርናል ኦፍ ሮሞ ስታዲስ የሚባል መጽሔት አለ የሚታተመው በዶክተር አሰፋ ጃለታ ኤዲቶሪያል ነው። ብዙዎች የኦሮሞ ሰዎች ይጽፉበታል። ያንን ጆርናል መጽሔት ስታነብ እኔ በጣም የሚያሳዝነኝ በፊታቸው ዶክተር ፕሮፌሰር ምን ያለበት የኦሮሞ ምሁራን ምን ያህል እንደዘቀጡ ነው የሚያሳየኝ። ምክንያቱም የሚተርኩት ተረት እዛ ውስጥ ለህፃን ልጅ እንኳን ያሳፍረዋል። ምክንያቱም ፈረንጆች ምንድነው የሚባሉ የታጀኝ ታሪክ ነው የሚያወሩት። ስመርጡ ሳሉ ደግሞ ለነሱ የሚያመቸውን ብቻ ነው ለነሱ የሚያመቸውን ሌላውን ግን ይረሱታል። እንግዲህ ያቺ መነጽር አንድ ጊዜ አንድ አይነት መነጽር ካስቀመጥክ ሁሉንም ነገር የምታየው በዛ መነጽር ነው። እነሱም የሚያደርጉት ልክ እንደዛ ነው በዛ መነጽር። መነጽሩ ምንድን ነው? እኛ ተገፍተናል፣ ተጎተናል። የሚያዩት ግን ኦሮሞ የተገፋ የተጎዳ ህዝብ አይደለም። ገፊም ነበር ጎጂም ነበር። አሁን ግን ያለበት ደረጃ ከነሱ መጥቆ ሄዷል፣ ከፍ አድጓል። ኢትዮጵያዊነትን ልብሱ አድርጎታል። ልብሱ ብቻ ሳይሆን ከውስጡ ገብቶ የምንነቱ መግለጫ ሆኗል። ለኢትዮጵያዊነት ተዋግቷል፣ ሞቷል። እነ አበበ አረጋይ፣ እነ ገረሱ ዱኪ፣ እነ ዘፋኙ ትልቁ የኛ ዘፋኝ ጥራሁን ገሰሰ፣ እንደነ ያ ትልቁ አርቲስቱ ስፋቸው የተረሳኝ ነው። እነዚህ በሙሉ ከፍተኛ ሚና የተጫወቱ ነው። ራስ ወልደ ጊዮርጊስ፣ ፊታራሪ ሀብተ ጊዮርጊስ፣ ደስታ ባልቻ፣ አጼ ኃይለ ሥላሴ ራሳቸው። እንግዲህ እነዚህ የኦሮሞ ዝርያ ናቸው፣ የኦሮሞነት አለባቸው። ዘርን ቁጥር ከተባለ ነው ኦሮሞነት ኢትዮጵያዊነት ነው። ኢትዮጵያዊነት ደግሞ ከኦሮሞነት ጋር የተዋሃደ ነውና በዚህ ምክንያት መለየት አይቻልም።
በጣም ጥሩ።
ጊዜን ወሰድኩብኝ።
ምንም አይደል። ባጋጠመ እኔ ጊዜ ማጠር ምክንያት ለዛሬ ውይይት ያሰምናቸው የውትርሶች በፍጹም አላጠናቀቅናቸውም። ፕሮፌሰር ኃይሌ ላሬቦ፣ የዛሬውን ቃለ ምልልስ በዚህ እናጠቃላለን። በተለያዩ ጊዜያቶች በኢትዮጵያ አንድነት ሬዲዮ እየቀረቡ የሰጧቸውን ትምህርታዊ ማብራሪያዎች በሚመለከት የተለያዩ ማበረታቻዎች፣ ድጋፎችን፣ በተለይም የሚሰጧቸው ረቂቅ አስተሳሰቦች ትውልድን የማንቂያ አገርና ሕዝብን የሚታደጉ ለመሆናቸው ብዙዎች ምስክርነታቸውን ይሰጣሉ። የኢትዮጵያ አንድነት ሬዲዮ ዛሬ አገራችን በገጠሟት ብርቱ ጉዳዮች ዙሪያ በተደጋጋሚ ከእርስዎ ጋር ለመወያየት ፍላጎት አለው። መልካም ፍቃዶ ከሆነ በሌላ ጊዜ የምንመለስባቸው አገራዊ አጀንዳዎች ይኖሩናል። ባቀረብንለው ጥያቄዎች ዙሪያ ተንተርሰው ለሰጡት ትምህርታዊ ማብራሪያዎች በአድማጮቻችን በሬዲዮ ነው የዝግጅት ክፍል እንዲሁም በራሴ ስም ምስጋናዬን በማቅረብ በዚሁ ሰናበትዎታለሁ። መልካም ጤንነት ከመላ ቤተሰቦ ጋር እየተመኘው ደህና ሰንብቱ እላለሁ። ጤና ይስጥልኝ ፕሮፌሰር።
እግዚአብሔር ይስጥልኝ። በመጋበዛችሁ አመሰግናለሁ፣ እድሉን በመስጠታችሁ። እግዚአብሔር ይስጥልኝ። እንግዲህ ደስ ይለኛል። እንግዲህ ጥሩ እድል ነው። የሀገራችን ሕዝብ እንድማር ይፈልጋለሁ። አዋቂ ነኝ ማለት ሳይሆን ጊዜው እንግዲህ ይጠይቃልና ሁሉ ጊዜ ዝግጁ ነኝ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ። ጤና ይሁንልኝ። ደህና
ሰላም
ገርማ ነው ከፋይ ዘንድሮ ሰራ ቤደ ይገርማ ነው ከፋይ ዘንድሮ ነበረ ያው ነበረ ነበረ ያው ነበረ ነበረ ማን በታው ከዱር ነበረ ማጣሚ ናቸው ነበረ ካፖ
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭታችንን ወደ ማገባደዱ ነን። የዛሬውን የነሐሴ 25 ቀን 2009 ዓ.ም ተምረት ወይንም ይቅርታ የነሐሴ 28 2009 ዓ.ም ተምረት ወይንም የሴፕቴምበር 3 2017 ስርጭት ያስተናገድናችሁ ንጉሡ ታምራት ተኩላ ወርቁና እኔም ወርቁ ሞላ ነበር። ደህና ቆዩልን እያልን በዚሁን ሰናበታለን። ድል ለኢትዮጵያ።
I'm sorry.